Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የሁድ ምሽት ጥር 22 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በመስተንግዶ አብሪያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ እሁድ ዕለት ለ21ኛ ጊዜ በአዲስ አበባ ባካሄደው ውድድር ላይ በጀመረው የአረንጓዴ ዘመቻ ከ350 ኪሎ ግራም በላይ የሚመዝን ደረቅ ቆሻሻ ተሰብስቦ እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሄዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉ ና የህብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻና ጅማሬው ያመጣው ውጤት ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር ዳግም ተሾመ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል።
የኤሌክትሪክ መኪናዎችን መጠቀም በዘመቻችሁ ውስጥ አካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይችላሉ። የኛ ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪኖች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ። አሁን ሳይኖር መማር ከጀመሩ የአክሰሲቢሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ግን አሁን በጣም በቅርበት መኖርም የለበትም። ግን ደግሞ አማራጮች አሉ። ይሄ የተኳስኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከ2000 ዓመተ ምህረት በፊት የተመረቱ መኪኖች፣ በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬይለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀልልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውም ይቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሀዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው መልእክት ስንነግር 20,000 ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋል። እና ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 አመታት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደሚመስልና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን በታላቁ ሩጫ የኦፕሬሽን ዳይሬክተር ከሆነው ዳግም ተሾመ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ።
የኤሌክትሪክ መኪናዎችን መጠቀም በዘመቻችሁ ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይችላሉ። የኛ ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ አክሰሲቢሊቲ ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይህን አሁን በጣም በቅርበት መኖርም የለበትም፣ ግን ደግሞ አማራጮች አሉ። ይሄ የጠቀስኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ሕግ ወጥቷል። እነዚህ ከ2000 ዓመተ ምህረት በፊት የተመረቱ መኪኖች፣ በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬይለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሐዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውም ይቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሐዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው ስን ነገር 20,000 ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋል። እና ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው።
እኔም አመሰግናለሁ።
ሁሉ ጊዜ ባንክ ድካቤ ነጥፋሽ ማንም dasila fikir sakash ban me garmu tu waqto tishi mau masite ma asra dostor sakash wokina bankilun indi kapitanyar kash pawdaw gama tochi zurae akapak namsis kau baga bahu patam gakash sare ma brash nash daraw shan tarar wan zaikish bepapa chapa flash bawdik alaqi talochi tirash nafsi ya gasi e folen dan mi pan ya tasayam shi inda pochi kuterande maskaria dirgash depe ansan manchi uli gize banki dikade nafash manim daire le dasila fikir satash ban mi karmu tu wapto tishi mau masite masra dostor bagash wokina ba kirunen dikapite nyantash pouka gama tochi zugae akapak namsis kau baga bahu bata kaptak sare ma prashnashi patro hku ostana nyanna la kibirzna shodnya la wikam ikiko pat ala mat pat mata yamisat tay mota kabareta yo piamino bani andina da kriki premi tchari taravno kar sapata patari no silus sama pajoro uli kise banki dikade nafash manim daire le dasila fikir satash ban mi karmu tu wapto tishi mau masite basra dostor bagash wokina ba kilun indi kapite nyarkash pawdaw gama tochish zurae akapak namsis kau baga bahu patam gaptak sare ma brash nashi mamaye popo mamaye bowai Ethiopia yellow wamwa antido yamilo mamaye mamaye low wamwa antie ngobobo iwoti shano huni batame yanti bagodi ni mamaye bo
ታላቁ ሩጫ የኦፕሬሽን ዳይሬክተር የሆነው ዳግም ተሾመ ጋር የነበረንን ቆይታን የተከታተላችሁት ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና መሰናዷችን
ይቀጥላል። አሁን ወደ ተከታዩ መሰናዷችን እንለፍ። ገና በለጋድሚዋ የቤተሰቧን ህይወት ለማሻሻል ስትል ወደ ትዳር የገባችው ወይዘሮ መሰረት አዛገ በልጅነቷ የልጅናት ብትሆንም ኑሮን ታግላ ራሷን አብቅታለች። ነገር ግን በለጋድሜ የልጅናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሐድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው ራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየጣረች ነው። ኤደን ገረመው ከወይዘሮ መሰረት ጋር ቆይታ አድርጋ ተከታዩን አሰናድታለች።
ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ወንጀል ምርመራ ነበር የሚሰራው። እናቴ የቤት እመቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን ትምህርት ቤት በመኪና እየሄድን ምናምን ነበር ምንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌለኝ ትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠል ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስትጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 አመቴ ማለት ነው። 16 አመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጄን እያያዝኩ እናቴ ጋር እየወሰድኩ እንዲሁም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ይህ ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ድርጅት ሴቶችና ህጻናትን ህይወት መሰረት ለማሳየት የተቋቋመ ሀገር በቀል ድርጅት ነው። ሴቶች ተገጠው ይተታላ በወጣትነት እድሜዋ ልጅ የወለደች እና በመውለዷ ምክንያት አላማ የተናጠበች ሴት ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር፣ በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሐድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉ እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስ ወይም ታመጣቸዋለች ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይቪ ኤድስ፣ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማፈስ ነው መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንድ ሺ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ። ያችን እናት ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዳዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹን ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ ከዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብለው ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ክራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም አደርግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁ። እስጢፋኖስ አገኘችኝ። ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ዱካቢ አድርጋልኛለች፣ አልባሳት ሰጣኛለች፣ ብዙ ነገሮችን አድርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ከጎዳና ህይወት አውጥታኛለች። ተለይ ሳሰልጥለኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው መጀመሪያ ያ 1500 ማለት ነው። በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ጀርቻ ረገረችላለሁ፣ ቆሎ ሸጣለሁ፣ በዛች በዛች ነገር ታሪክ ለውጣልኝ አለች ለኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
በተመሳሳይ የሁለት ልጆች እናት የሆነችው ና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና 2 ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች።
ከዛሬ 10 ዓመት በፊት የሁለት ልጆች እናት ሆኜ ያው በትዳር አለም ከባሌ ስለተጣለሁ እንደገናም ደግሞ አንደኛዋንም ልጅ እናቴ ስለሞተች የሚያሳድግልኝ እንደሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው ጎዳና ላይ መውጣት ወደፍለግኛ በወረዳ ደረጃ ነው በቀበሌ ተተመለመ ምሽቱ እሷን ጋቢነት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና፣ የልጆች መያዣያ ስልጠና፣ የንግድ ስልጠና፣ እነዚህ ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ 1500 ብር ሻርፕ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችንም ህይወት በማስተካከል ትልቅ ለውጥ ነው ያመጣሁት በባህሬም በልጆችም ላይ በራሴም ላይ። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ይከፈቱላቸው ይከፈልላቸዋል፣ ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል። ታከማለሁ በግል ሆስፒታሎች ውስጥ ነው የምታከመው። ስለዚህ ምንም ነገር ሳይጎልብኝ ነበረ ገለገለ የነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን አቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛሉ ይችላል። ምክንያቱም እኔ ያሳለፍኩትን ታሪክ እህቶች እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ግን አሁን ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉን ማንኛውም ግብረሰናይ የሆነ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቁመውን የ1000 ለ1 ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5,000 ቢያንስ እንደ ሰረንዲ ፕሮቆጣጠረ ኤፕሪል 5 የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው።
ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አደናቻን ሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ምሽት ስመኝሽ የቆየነን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሳይበለን መልካም ነው።